የታላቁ የኢትዮጵያ ህዳሴ ግድብ ውዝግብ በአካባቢያዊ ተቋም እንዲያዝ የመንግስታቱ ድርጅት የጸጥታው ምክር ቤት ወደ አፍሪካ ህብረት ከመራው በኋላ የተካሄደው ድርድር ያለ ስምምነት መቋረጡ ተዘግቧል። ድርድሩ እየተካሄደ ሳለ የወጡ የሳተላይት ምስሎች ግድቡ ውሃ እየያዘ መሆኑን ሲያሳዩ የታቆረው ውሃ እየጣለ ባለው ከባድ ዝናብ ምክንያት በተፈጥሯዊ ሁኔታ የተያዘ መሆኑንና ይህም እንደሚቀጥል የኢትዮጵያ የውሃ የመስኖና የኤሌክትሪክ ኃይል ሚኒስትር ዶክተር ስለሺ በቀለ አሳውቀዋል። ተከታዩም ዘገባ በግድቡ ላይ እየተከናወነ ያለውን በቅርቡም የነበሩ የውዝግብ ሂደቶችና ያሁኑን አያያዝም ይዳስሳል። ሰለሞን አባቴ ያቀርበዋል።
ከጥንስሱ አንስቶ አይንና ውዝግብ ያልተለየው ታላቁ የኢትዮጵያ ህዳሴ ግድብ ድርድር ዋሽንግተን ደርሶ በአሜሪካና በዓለም ባንክ አያያዝና አዝማሚያ ያልተደሰተችው ኢትዮጵያ ንግግሩን አቋርጣ በቀረች ማግስት ባለፈው የካቲት የኢትዮጵያ የውሃ መስኖና ኢነርጂ ሚኒስትር ዶክተር ስለሺ በቀለ እንዲህ ብለው ነበር።
የኢትዮጵያ መብት ነው መብት መጥቆ በዚህ ጊዜ ሙሉ በዚህ ጊዜ ያክል ማለት ጉዳዩን በጥልቀት በማያውቁት ነገር ተገቢ አይመስልም። ስለዚህ ኢትዮጵያ 86% ውሃ የምታመነጭ ሀገር 4 ቢሊዮን ወይም 10 ቢሊዮን በአመት ለመያዝ የምትከለከልበት ምክንያት አይታየንም።
የዩናይትድ ስቴትስ የገንዘብ ሚኒስቴር ያወጣውን ስምምነት ላይ ሳይደረስ ቀጣይ ስራም በግድቡ ላይ እንዳይከናወን፣ ውሃም መሙላት እንዳይጀመር ማሳሰቢያ የሰጠበትን መግለጫም አልተቀበለችም።
አይ እንዲህ አይነት ሀሳብ ከዚህ ፊት ተነስቶም አያውቅም። የመሮች ስምምነት 2015 ያለ ስምምነት ግድቡ እየተገነባ ውሃ መሙላት ሲጀምር መሙላት ይጀምራል እና ተገቢ ያልሆነ ስምምነት ነው። ስምምነቱ እስከዛሬም ድረስ ስንደራደር ከሀገሮቹ ጋር የኮንስትራክሽን ሂደቱ ውሃ መሙላት የሚጀምር ከሆነ እንጀምራለን። ከኮንስትራክሽን ጋር ፓራሌል የሚሄድ ስምምነት ነው እንጂ ያለን ግድብ ስምምነት ሳይደረግ ውሃ አንሞላም ብለን ከዚህ ፊትም ስምምነት የለን። አግሪመንት ሳንፈራረም አንሞላም የሚል መቼም ጊዜ ተነጋግረን አናውቅም።
እናም ኢትዮጵያ ስራዋን ቀጠለች። በፈረንጁ ወር ጁላይ አጋማሽ ላይም ግድቡን መሙላት እንደምትጀምር በድጋሚ አሳወቀች። በዚህ ሁኔታ ያልተደሰተችው ግብጽ አቤቱታዋን ወደ አረብ ሊግ ይዛ ሄደች። የአረብ ሊግም ለግብጽ ወግኖ መግለጫ ወጣ። ኢትዮጵያም የአረብ ሊግን አቋም ኮንና ስራዋን ቀጠለች። ግብጽም የአቤቱታዋን አድማስ አሰፋችና ለአካባቢያዊ ሰላምና ደህንነት አደጋ ይመጣል ስትል ወደ ጸጥታ ጥበቃ ምክር ቤቱ ሄደች። ምክር ቤቱም ሐሳባን ሸራሸረ። ኢትዮጵያም ድምጿን አሰማች። በተባበሩት መንግስታት ድርጅት የኢትዮጵያ ቋሚ መልእክተኛ አምባሳደር ታዬ አጽቀሥላሴም በአሁኑ ወቅት ምስራቅ አፍሪካ ላይ ያለው የእርጥበት ሁኔታ ግድቡን መሙላት ለመጀመር እጅግ የተመቸ እንደሆነ ተናገሩ።
This year is an opportune time to begin impounding water.
ግድቡን መሙላት ለመጀመር አሁን እጅግ መልካም አጋጣሚ ነው። ጥቁር አባይም ነጭ አባይም ከወትሮ የበለጠ ውሃ አላቸው። ቪክቶሪያ ሐይቅም ታይቶ በማይታወቅ ሁኔታ ከፍተኛ መጠን ላይ ያለው ውሃ ይዟል። አስዋን ግድብም ላለፉት 40 ዓመታት ባልነበረ ከባህር ጠለል በላይ 182 ሜትር ከፍታ ያለው ውሃ ይዞ ሙሉ አቅርቦት መስጠት በሚችልበት ደረጃ ላይ ነው።
ምንም እንኳን ቪኦኤ በተለያዩ አጋጣሚዎች ያነጋገራቸው የውሃ ጠቢባንና የኢትዮጵያ ባለስልጣናትም ባይስማሙበትም ግብጽ ግን ጨውነት የሌለውና ለዕለት ተዕለት ሕይወቷ ከምትጠቀምበት ውሃ 90% የምታገኘው ከአባይ ጅረት እንደሆነ ትናገራለች። የህዳሴ ግድብ ጉዳይም በእጅጉ የሚያሳስባት ይህ አቅርቦት ይጎዳል በሚል እንደሆነም ባለስልጣናቷና ተንታኞቿ በየጊዜው ይገልጻሉ። ይዘቱማል። ግብጽ ወደ ጸጥታ ጥበቃ ምክር ቤቱ ከመሄዷ በፊት የውጭ ጉዳይ ሚኒስትሯ ሳሜ ሾክሪ ከአሶሺየትድ ፕሬስ ጋር ተነጋግረው ነበር።
ይህ ጉዳይ ያለምንም መጠራጠር በግብጻውያን ኑሮ በሀገሪቱም የወደፊት ጥቅሞች ላይ የበረታ መዘዝ ያለው ነው። ማንም ሀገር እንደሚያደርገው ደግሞ ጥቅማችንን ለማስከበር ማድረግ የምንችለውን ምንም ነገር እናደርጋለን።
የማስፈራራት ነገር ከተነሳ አይቀር እንዲህ አይነቱን የግብጽን አቋም አስመልክቶ በአንድ አጋጣሚ በህዝብ ተወካዮች ምክር ቤት ጥያቄ ተነስተውላቸው የነበረ የቀድሞ ጠቅላይ ሚኒስትር መለስ ዜናዊ መልስ ሰጥተው ነበር። የዛሬ 9 ዓመት አካባቢ
አንድ የግብጽ ስትራቴጂ ያው ትልቅ ወታደር አስቀምጦ ማስፈራራት ነው። ይሄን በተመለከተ ልንከተል የሚገባው ፖሊሲ አለመፍራት ነው የሚሆነው ማለት ነው። አለመፍራት ሲባል የቀረርቶ ዳጋታ ማስቀመጥ ማለት አይደለም። አለመፍራት ሲባል ማንቀላፋት ማለት አይደለም። አለመፍራት ሲባል በተጨባጭ በሀገራችን ላይ ሊቃጣ የሚችለው ወረራ ምን ያህል ነው ብሎ ሳይንሳዊ በሆነ መንገድ መፈተሽ። ሳይንሳዊ በሆነ መንገድ ሲፈተሽ የግብጽ ወረራ አደጋ በኢትዮጵያ ላይ በጣም ትንሽ ነው። ዜሮ ነው ማለት አይቻልም። ነገር ግን በጣም ትንሽ። ስለዚህ በዚህ ምክንያት በጣም ትንሽ በሆነ አደጋ ምክንያት እንቅልፍ መናጣበት ምክንያት ነው። ይሄ ማለት ግን ዜሮ ስላልሆነ ያቺ ትንሿን አደጋ ለመቋቋም ተጨማሪ ያቅማችን ያህል ዝግጅት ማድረግ ያስፈልጋል።
መስከረም 7 በዚህ አመት ካይሮ ላይ በተሰጠ ጋዜጣዊ መግለጫ ላይ የተናገሩት የግብጽ የውጭ ጉዳይ ሚኒስትር ሳሜ ሹክሪ የህዳሴ ግድብን ለኢትዮጵያ አስፈላጊነት እንደሚገነዘቡ፣ በሌላ በኩል ግን ለሀገራቸው ያፈጠጠ ስጋት መሆኑን ተናግረው ነበር።
While we recognize the importance of this project to the developmental objectives of the Ethiopian
project እኛም በመንረዳውና ያለጥርጥር በመንደግፈው ሁኔታ ለኢትዮጵያ ህዝብ የመልማት ትልሞች ያለውን አስፈላጊነት ብንገነዘብም ይህ በአፍሪካ ግዙፍ የውሃ ኃይል ማመንጫ ተቋም በሚሊዮኖች የሚቆጠሩ ግብጻውያንና የሱዳን ዜጎችን ብልጽግናና ደህንነት ሊያሰጋ የሚችል መሆኑን ማወቅ ይገባል።
ሱዳን በብዙ ጎን የህዳሴ ግድብ ተጠቃሚ እንደምትሆን ባለሙያዎቿም ባለስልጣናቷም እዚህም እዚያም ይናገሩ እንጂ በተባበሩት መንግስታት ድርጅት ቋሚ መልእክተኛዋ አምባሳደር ኦማር መሐመድ አህመድ ሲድቅ ማንኛውም ግዜንና ግድቡን መምላትን የሚመለከት እንቅስቃሴ በስምምነት የሚደረግ መሆን አለበት ብለዋል።
Sudan strongly believes that reaching an agreement on the guidelines
ሚሊዮኖች የሚቆጠሩ ህይወቶችንና ማህበረሰቦችን ለከበደ አደጋ ከመጋለጥ እንዲያድኑ የታላቁ የኢትዮጵያ ህዳሴ ግድብ ውሃ መሙላት ከመጀመሩ በፊት በመመሪያዎችና በመርሆች ላይ ስምምነት መድረስ እንዳለበት ሱዳን አጠንክራ ታምናለች። ግዜንና የውሃ ሙሌትን የሚመለከት ማንኛውም ውሳኔ በስምምነት የሚከናወን መሆን አለበት።
ኢትዮጵያ 6.4 ጊጋዋት የኤሌክትሪክ ኃይል የማመንጨት አቅም ያለውን ግዙፍ ግድብ በሰባት ዓመታት ውስጥ መሙላት ነው የምትፈልገው። ግብጽ 20 ዓመት ትላለች። በተራዘሙ የድርቅ ዓመታት በሚኖረው የውሃው አያያዝና የግድቡ እንቅስቃሴ እንዲሁም ውዝግቦች በሚፈቱበትና በሕግ ጉዳዮች ላይ አሁንም ስምምነት የለም። በአብዛኛው ጉዳዮች ላይ ግን ተግባብተናል ይላሉ ተደራዳሪዎቹ። ያ የበለጠው መግባባት ግን ያነሰውን አለመግባባት መሻር አልቻለም። እንዲያውም ውጥረቱ የበረታው ንግግሮችም የተቋረጡት ትልቁ ውዝግብም ያለው በዚህ ትንሽ በሚባለው ምክንያት ነው። የ11 ሀገሮች ታዛቢዎች የተገኙበት በወቅቱ የአፍሪካ ህብረት ሊቀመንበር የደቡብ አፍሪካ ፕሬዝዳንት ሲሪል ራማፖሳ አመቻችነት የተካሄደው የ11 ቀናት ድርድር ከተቋረጠ በኋላ ሁኔታውን ለመሪዎቻቸውና ለህብረቱ ለማሳወቅ ሪፖርት እያዘጋጁ መሆናቸውን የኢትዮጵያው የውሃ ሚኒስትር ስለሺ በቀለ ትናንት በትዊተር አሳውቀዋል። ምን ማለታቸው ይሆን? ዝርዝር ማብራሪያ ይዤ ለመመለስ እየጣርኩ ነው። ለማንኛውም ግን መልእክታቸው ተስፋ የመቁረጥ አይመስልም። ሪፖርቶቻቸውን የአፍሪካ ህብረት ፕሬዝዳንት የህብረቱ ቢሮ አባላትና መሪዎቻቸው ከገመገሙ በኋላ በሚሰጧቸው መመሪያዎች መሰረት ድርድሮቹ እንደሚቀጥሉ ትናንት በትዊታቸው አስታውቀዋል ሚኒስትር ስለሺ። ለማንኛውም ግን የግድቡ ግንባታ 640 ሜትር እስኪደርስ በመጪዎቹ አመታትም ይቀጥላል ብለዋል። ለመገናኛ ብዙሃን የሰጡትና ሮይተርስ ወስዶ የዘገበውን ቀንጨባር ገላ ሰማችሁ።
በዘንድሮ አመት የግድቡ ሌቭል ከ525 ወደ 560 አምጥተናል። አምናት አስተውሱ እንደሆን ክረምት ሲመጣ በ525 ላይ በስር ያለው ማሶጫ ስለማይበቃ በ525 ላይ ያልፋል። ዘንድሮ ደግሞ ላይ ድረስ ይሞላና በ560 ላይ ያልፋል። ልዩ የሚያደርገው ወደ ከ560 አይወርድም። አንድ 560 ከደረሰ በኋላ አይወርድም። ስለዚህ ግድቡ ከኮንስትራክሽን ሂደቱ ጋር የተነጣጠለ አይደለም።
ግድቡ በተፈጥሯዊ ሁኔታ እየያዘ ያለው ውሃም አልፎት መፍሰስ እስኪጀምር እንደሚቀጥል ሚኒስትሩ ገልጸዋል።